ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ አርብ ግንቦት 28 ቀን 178 ቀናት አለፋቸው። ሁኔታውን በቸልተኝነት የሚመለከተውና የተምታቱ መግለጫዎችን የሚሰጠው ኦህዴድ መራሹ አገዛዝ ለወጣቶቹ ደህንነት ከተጠያቂነት አያመልጥም። ወጣቶችን ለማስፈታት የሚደረገው ትግል መፋፋም አለበት። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ግንቦት 21 ቀን 2012 ዓ.ም ነው። በዛሬ ዝግጅታችን በቅድሚያ ፍኖተ ዴሞክራሲ ዝግጅት ክፍል የቀረበውን የዕለቱን ሐተታ እናቀርባለን። ጥፋት በጥፋት የጥፋት አገዛዝ በሚል ርዕስ የቀረበ ነው። በማስከተልም በየሳምንቱ አርብ የሚቀርበውን የደብዳቤዎች አምድ ዝግጅታችንን አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል። በቅድሚያ ዜና። ሐሙስ ግንቦት 20 ቀን በጎንደር ቋራ ወረዳ ነፍስ ገበያ ቁጥር 4 ላይ የእርሻ ካምፕ ለማቃጠል ተንቀሳቅሶ የነበረው የሱዳን ጦር በአካባቢው ህዝብና መከላከያ ሰራዊት አባላት ትብብር ወደ መጣበት የተመለሰ መሆኑ ታውቋል። ከወገን በኩል የደረሰው ጉዳት ባይታወቅም በርካታ የሱዳን ወታደሮች መሞታቸውንና መቁሰላቸውን የዓይን እማኞች ተናግረዋል። የሱዳን ወታደራዊ ተቋም ሐሙስ ግንቦት 20 ማምሻውን በሰጠው መግለጫ ከግንቦት 18 ጀምሮ ለሶስት ቀናት በኢትዮጵያና በሱዳን ድንበር አካባቢ የተኩስ ልውውጥ ሲደረግ የቆየ መሆኑን አምኖ አንድ የሻለቅነት ማዕረግ ያለው መኮንን መገደሉና 6 ወታደሮች መቁሰላቸውን ከሰላማዊ ነዋሪዎች ደግሞ አንድ ጻን ሞቶ 3 ሰዎች መቁሰላቸውን ገልጿል። ቀደም ብሎ ከጓንግ ወንዙ ሐለማምጣት በትራክተር ሲጓዙ በነበሩ ሚሊሻዎች ላይ የሱዳን ወታደሮች ተኩስ ከፍተው አንድ ሚሊሻ ያቆሰሉ መሆናቸውና ቁስለኛው ለሕክምና ወደ ጎንደር መላኩን የአካባቢው ነዋሪዎች ለዜና ምንጮች ገልጸዋል። በአገዛዙ ባለስልጣኖች በኩል የተሰጠ መግለጫ የለም። አምነስቲ ኢንተርናሽናል ግንቦት 21 ቀን ባወጣው ባለ 50 ገጽ መግለጫ የጸጥታ ኃይሎች በተለያዩ የኢትዮጵያ ግዛቶች የፈጸሟቸውን የሰብአዊ መብት ጥሰቶች ዘግቧል። ድርጅቱ በዚህ ዘገባው በአማራና በኦሮሞ አካባቢዎች ጸጥታን ለማስከበር በተካሄዱ ዘመቻዎች የአገዛዙ ወታደሮችና የጸጥታ ኃይል አባላት አስገድዶ መድፈር፣ በዘፈቀደ እስር፣ ከህግ አግባብ ውጭ አንዳንድ እርምጃዎች የመውሰድ፣ የሰላማዊ ሰዎች ቤቶችን የማቃጠል ተግባሮች እንደፈጸሙ ዘርዝሯል። አምነስቲ ከሁለት ዓመት በፊት ምንም እንኳ በሺዎች የሚቆጠሩ ቢፈቱምና ጨቋኝ የተባሉ ህጎች ተሻሽለዋል ቢባልም በርካታ አስከፊ የሰብአዊ መብት ጥሰቶች ተፈጽመዋል ካለ በኋላ የጸጥታ ኃይሎች ያለምንም ተጠያቂነት ሰብአዊ መብቶችን እንዲጥሱ መፍቀድ ተቀባይነት የለውም ብሏል። ለዚህ አፋጣኝ እርምጃ ካልተወሰደ ወከባው ተባብሶ ከቁጥጥር ውጭ ሊሆን እንደሚችልም አስጠንቅቋል። ባለፉት 24 ሰዓታት በደረጉ 5015 የላቦራቶሪ ምርመራዎች 137 ሰዎች የኮሮና ቫይረስ የተገኘባቸው መሆኑ ተገልጿል። የዕለቱ የበሽተኞች ቁጥርም እስከዛሬ ከነበረው ከፍተኛ ሲሆን በይፋ እየተነገረ ያለውን አጠቃላይ ቁጥር 968 አድርሶታል። ከአራት እስከ 75 ዓመት የዕድሜ ክልል ውስጥ የሚገኙትና በቫይረሱ የተገኘባቸው ሰዎች ሁሉም ኢትዮጵያውያን ናቸው። ቀደም ብሎ ተጓዳኝ በሽታ የነበረባቸው አንድ የ62 ዓመት ኢትዮጵያዊ በበሽታው ህይወታቸውን አጥተዋል። በዚህ ምክንያት በወረርሽኙ የሞቱት ሰዎች ቁጥር 8 እንደደረሰ የሁለቱ ተቋሞች ዕለታዊ የጋራ መግለጫ ይፋ አድርጓል። እስካሁን በተደረጉ ምርመራዎች ቫይረሱ ከተገኘባቸው ሰዎች መካከል 67 ከመቶ የሚሆኑት የአዲስ አበባ ከተማ ነዋሪዎች በመሆናቸው በሽታው በከተማ ውስጥ የተስፋፋ መሆኑን ያረጋግጣል ተብሏል። በወያኔው ቡድን ቁጥጥር ስር ያለው የትግራይ ኮሚኒኬሽን ቢሮ ለኢትዮጵያ ብሮድካስት ባለስልጣን በጻፈው ደብዳቤ የተለያዩ ያገዛዙ ሚዲያዎችን ከሷል። የወያኔው ተቃውሞ በደብዳቤው ላይ ባለፉት 2 ዓመታት በትግራይ ብሔራዊ ክልልና በህዝቡ ላይ ዶክመንታሪ ፊልሞችን በመስራት የብሔር ተኮር ጥቃት ሲፈጽሙ የነበሩ ክፍሎች ከግንቦት 16 2012 ጀምሮ በሽሬ እንዳስላሴ በዋጅራት አካባቢዎች ሰላማዊ ሰልፎች ተካሄዱ፣ ፍትህ መጓደል አለ ወዘተ፣ ስለዚህ ችግር ወደ ከፋ ደረጃ ከመሸጋገሩ በፊት የፌደራል መንግስት አልጋ እንዲገባ ነዋሪዎች ጠየቁ በማለት ራሳቸው ይፋ ያደረኩትን ሐሰተኛ የበሬ ወለደ ወሬ አስተራጭተዋል ብሏል። ቢሮው በደብዳቤው የኢትዮጵያ ብሮድካስት ባለስልጣን በእነዚህ ሚዲያዎች ላይ የተላለፈውን ሐሰተኛ ዜና አጣርቶ አስፈላጊውን እርምጃ እንዲወስድ ጠይቋል። ግራ የተጋባው የዘረኛ ወያኔ ቡድን ከዚህ ቀደም ራሱ ይሰራው የነበረው ድራማን በራሱ ተማሪዎች በመነጠቁ በፍርሃት ተወጥሯል። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠናቀቃል። የአርብ ግንቦት 21 ቀን 2012 ዓመተ ምህረት የፍኖተ ዴሞክራሲ ሐተታ። ጥፋት በጥፋት የጥፋት አገዛዝ። የመጀመሪያው ጥፋት ኮሎኔሉ መወለዱ ነው ብንል ተገቢ ቢሆንም እሱን የሚመለከተው ሳይሆን እነ አቶ አህመድን አስጠያቂ ነውና እናልፈለታለን። ኮሎኔሉ ግን የጥፋት ምልክትና ጎተራም ነው። በቅድሚያ ወያኔ ሆኖ በጸረ ኢትዮጵያ ዘረኝነት ከ27 ዓመታት በላይ መክነፉ። ምርጫ ነበረው፣ የአፋን መጠጋት፣ አገር ወዳዶች ጎራ መጠጋደል፣ ገለልተኛ መሆን። ምርጫው ግን ወያኔ ኦህዴድ መሆን ሆነና ትልቁን ጥፋት ገና ከወጣትነቱ ፈጸመ። ዛፉ ከመጀመሪያው ተጣሞ ሊያድግ ጀመረ፣ ሊታረቅ ሊታረም አልተቻለው። በዘረኝነት ጎዳና መሄዱ ዋናውና ትልቁ የኮሎኔሉ ጥፋት ነው ቢባል ማጋነን አይሆንም። አንዳንድ ስልጣን አምላኪዎችና ዘወትር ተጎንባሾች ለምን ሰውየውን ጠቅላይ ሚኒስትር ወይም ዶክተር አትሉትም ይሉናል። ጠቅላይ ሚኒስትርነትም ሆነ ፕሬዝዳንትነት ህዝብ መርጦ የሚሰይመው ባለመሆኑ ለቦታው ምንም ከረበሬታ የለንም፣ በሉን ባዮቹንም አናከብራቸውም። ህዝብ በፈቃዱና በውዴታ ቢመርጣቸው ባከበርናቸው ነበር። ከዚህ አልፎ ግን አረብና አሜሪካ የመረጡትን ኮሎኔል ለናከብር መጠበቅ አልነበረበትም። ለፈረንጅ ታፔላ ምንም ክብር የለንም ባዮች ስንሆን ዶክተር ተብዮቹም የግዢ ወይም የሐሰት ዶክተሮች ናቸውና ንቀት እንጂ አክብሮት ልንሰጣቸው አይገፋንም። ስለዚህም ለራሱ በራሱ የሰጠውን ጠቅላይ ሚኒስቴር ስያሜ እኛ አጽዳቂዎች ልንሆን መቼም መጠበቅ የለበትም። ለሱ አይነቶቹ ሁሉ የምንሰጣቸው ስያሜ ስራቸውን ተግባራቸውን የሚገልጽ ነው። ግራዚያኒ፣ ዘረኛ፣ አድርባይ፣ ባንዳ፣ አንጃ ወዘተ። ኮሎኔሉ 27 ዓመት የወያኔው ተለጣፊ የኦህዴድ መሪ ሆኖ በስብስባቸው ወንጀሎች ሁሉ ተካፋይ ከመሆኑ ባሻገር በስለላውና ደህንነቱ ስምሪት ላይ ዋና ቦታ ይዞ ለብዙ ግፍና ወንጀልም ተጠያቂ ነው። በሱ ስለላና ክስ ብዙ ዜጎች ተይዘው ለእስር ሲዳረጉ ብዙዎች ደግሞ ደብዛቸው ጠፍቷል። 27 ዓመታት የወየነ ጉድ። በድንገት የህዝብ ተቆርቋሪ መሪ ይሆናል። ከፈረንጉያ እንደወጣው ሙሴ ሊሉን የቃጡት ሊያሳምነን አለመቻሉ የሚያስገርም አይደለም። ሳይጨፈኑ የሚያልሙ የሚቃዡ በአገራችን በአብዛኛው ለአገር የሚበጁ አለመሆናቸውን ደግመን ደጋግመን ያየነው ነው። በምንም አይነት የ27 ዓመታት ወያኔ አገር ወዳድ ሊሆን አይችልም። ከወያኔ አማራር ጉያ ወጣን ያሉት እና ሲያይነቶቹ ሳይውል ሳይደር ያው ዘረኛና ወያኔ መሆናቸውንም አይተናል። ምንጩ ብሩክ ካልሆነ ውሃው አይፈውስም። የኮሎኔሉ ተጨማሪ ጥፋት ባዳን የህዝብን ትግል ያፈኑ ሲወስኑ የዚህ እኩይ ተግባር ዋና ተባባሪ ሆኖ ብቅ ማለቱ ነው። በዘረኝነቱ መቀጠሉ ነው። የህዝብ አመጽና አንድነት ለኢትዮጵያ አዲስ አቅጣጫን ሊያሳይ ሊያመጣ ሲነሳ ኮሎኔሉ ከባዳን ጋር ሆኖ በጠረ ህዝብ ጎዳና ተጉዟል። አመጽን አደናቅፏል። ዘረኝነትን አድሷል። በኢትዮጵያ ላይ ይኸው የቀጠለን ወንጀል ፈጽሟል። ሊመሰረት ይችል የነበረውን የሽግግር ሂደት አክሽፏል። በጥፋት ላይ ጥፋት። አሜሪካ ቡችላዋን ማሻሻጧ የሚተበቅ ነውና አልተገረምንም። ሬዲዮኗን አስጮሃለች። ቡችሎቿ ሽልማት እንዲሰጡትና መገናኛ ብዙሃንም እንዲያዳንቁት አድርጋለች። ቢያንስ 7 ቀጥረኛ አማካሪዎችን ስትሰጠው እንደሱ ጴንጤ አምባሳደር ስትሾምለት ታዛዥ ቡድኖችን ስታስገባለት ተቃዋሚዎችን ስታጠቃለት ወዘተ። ኮሎኔሉ አለዚህ እርዳታ በግሩ መቆም እንደማይችል ተረድታ ነው። ኮሎኔሉም ሳይውል ሳይደር ዘረኝነት አሸንፎት በጥዮቹን ጽንፈኛ ጸረ ኢትዮጵያ ጸረ አማራዎችን አስገብቶ ወደ ህዝብ ማፈናቀልና ጭፍጨፋ ተሰማራ። ስናጋልጠውም ተረባረቡብን። ወንጀለኞችና ሽብርተኞች ሳይቀሩ ከየጉርጓዳቸው ወጥተው በድርጅታችን ላይ ዘመቱ። በታዘዘው መሰረትም ኮሎኔሉ የሃፓን ማራቅ ብቻ ሳይሆን በስሙ አንጃ ቆርባቶችን ሰብስቦ ሊያሰማራ ጣረ። በሸናቸው ተጣሉን ብሎ ዘልፎ በሰማያት ደም ላይ ቀለደ። በፖለቲካ ሰምሪቱም ዘረኛ መሆኑን ለማስረገጥ ብዙ ጊዜ አልፈጀበትም። ለሹመት ብቃትና ችሎታ ሳይሆን ተፈላጊው ያ እንደ ወያኔ ጊዜ ተለጣፊነትና ብሔር ሆነ። ባይሆን ኑሮ እነ ገቢሳ፣ ገርባ፣ ኡማ ወዘተ ማንስ ለከፍተኛ ኃላፊነት ይሾማቸው ነበር። ግምጽን እንገጥማለን ብለው እንዳውራ ዶሮ እንጣጥ እንጣጥ የሚሉትስ ጀነራል ኮማንደር ተብዮች ጋንታም ለመምራት ችሎታም እንደሌላቸው የምናውቀለን። ጣና ሐይቅን በንቧጮ አስጠፍተው ግድብ የሚሉትንም ወንዙንም ከማንም ሊከላከሉ የሚችሉ አይደሉም። ሩሲያ ሸጠችልን የሚሉት ሚሳኤል ግብጽ የተሻለውን ይዛለች። አስተካክለው እንኳን የሚተኩሱ አይደሉም። ወያኔ ራሱ የጦር ጀቶችን እንዴት እንዳወደመ ያስታውሳል። የቀድሞ አየር ኃይል አብራሪዎች ባይረዱት ኑሮ ወያኔ አንዲትም ጀት በጦርነት ሊያውል አይችልም ነበር። አሁንም ሐቁ ይህ ነው። እግርህን በፍራሽህ ልክ ዘርጋ የተባለው ይሰራል። ወያኔ በህዝብ ትግል ጠጉን ከያዘ በኋላ እንደገና የሽግግር ሂደትን የመሞከር እድል ተገኝቶ ነበር። ሁሉን አቀፍ የሽግግር ጉባኤ አድርጎ ለሀገራችን ችግር የጋራ መፍትሄን መሻት ማለት ነው። እኔ አሻግራችኋለሁ በሚል ብሪት እና አሜሪካ ሽግግርን አትሞክር ባሉት መሰረት እንብኝ ብሎ የግዱን የድርጅቱን አምባገነንነት ሲያሰፍን ዘረኝነትን ሊያስቀጥል ወስኖ ተገኘ። ሌላ ይቅር የማይባል ጥፋት በኢትዮጵያ ላይ ህዝብ ደሙን ያፈሰሰው የወያኔ ኢህአዴግን አገዛዝ ለማስወገድ ሆኖ ይያለ ኮሎኔሉና ጓደኞቹ ህገ ወያኔም አይነካ ኢህአዴግም ይቀጥላል ብለው ድርቃሉ። ጸረ ህዝብ አዋጆች በስራ ላይ መሆን ቀጠሉ። ፍትህ ድራሿ እንደጠፋ ቀረች። እስር ቤቶች ሞሉ። ሙስናው ከበፊቱ ባሰ። ምንም እንኳ የበላተኛው ብሔር ጀርባ ቢለወጥም አዜብ ጎላም አባዱላም ማንም ሳይነካቸው ተንደላቀውና አገር ዘርፈው ቀጠሉ። ኮሎኔሉ ሙሴ ያሉትን ሳይቀር ገደላቸው። ጫማ የሳሙትንም ሁሉ አፋፈራቸው። ቢከፍቱት ያው ተልባ ያው ዘረኛ አምባገነን የሆነው ይህ የጥፋት ቋት ዛሬ በአገራችን ላይ የመጣ የከፋ ጋሬጣ ሆኖ መገኘቱን ማንም አዴ ሊል አይችልም ከራሱ አጫፋሪዎች በስተቀር። የኮሎኔሉን ወንጀልና ጥፋት ለህዝብ መንገር ተቀባሪው ማርዳት ነው። ዋናው ቁም ነገር ግን የተጣመመው ከጅምሩ ስለሆነ ሊታረም ሊቀና እንደማይችል ተገንዝቦ ነቅሎ ለመጣል ጸንቶ መታገል አስፈላጊ ሆኖ መገኘቱ ነው። ሰላምና ፍቅር ሰባኪዎቹ ተራና እጅጅ ያሉን አደናጋሪዎች ቅሌታም መስፍኖች እንጂ ሌላ አይደሉም። ዛሬ ኢትዮጵያ የደረሰችበት መንታ መንገድ የሚያሳየው ወደ ኢትዮጵያ ደህንነት የሚወስደው ጎዳና የግድ የኮሎኔሉን አገዛዝ መወገድ የሚፈልግ መሆኑን ያሳየናል። ኮሎኔሉ በተለመደውና በተማረው ከፋፍለ ግዛ ፖለቲካ በተለይ አማራውና ትግሬውን አማራውና ኦሮሞውን አጋጭቶ በመሃል የሚንፈላሰስበት አስፋልት መንገድ ሊያገኝ እየጣረ ነው። ይህን ተገንዝቦ የህዝብን አንድነት አጠናክሮ ኮሎኔሉና አገዛዙን እርቃኑን ማስቀረት ወሳኝ ነው። የለመደባቸው ዘረኛ ወያኔዎች ዛሬም በእኩይ አቋማቸው እየገፉና ህዝብን በመከፋፈል ለኮሎኔሉ እየረዱ ናቸውና ህዝብ በተለይም የትግራይ ህዝብ በወያኔዎቹ አሮጌ መሪዎች ላይ ይነሳ ዘንድ መቀስቀስና መደገፍ ይገባናል። ዘረኞቹ እርስ በርስ መነካከስ መጀመራቸው ለሀገራችን ጥሩ ነውና መባባስ አለበት። አማራና ትግሬውን ሊያጋጩ የሚጥሩትንም ማክሸፍ ያስፈልጋል። ኦሮሞው ህዝብ ከጽንፈኞቹ እንዲርቅ ማድረግና የፈሉበትን ከፋፋይ ማፈሪያ ሞር ተብዮችን አሽቀንጥሮ መጣል በሁሉም መንገድ ግዳጅ ነው። የህዝብን አንድነት ካጠናከርንና የሀገር ውስጥም የውጭም ጠላቶችን ካታፈርን አገዛዙን ማስወገድ መጣል ከባድ አይሆንም። ለዚህም ምንም ጊዜ ቢሆን የህዝብን መፈክርና አቋም ረስቶ በጽንፈኞቹ ቦይ መፍሰስን መቃወም እንዳለብን ግልጽ ነው። በቅድሚያ ዘረኛው አገዛዝ መወገድ አለበት። የህዝብ ዴሞክራሲያዊ ፍላጎት መሟላት አለበት። ጠላትና ወዳጅን እንለይና እነሱ በሚሰጡን ፍረጃና ስሌት ከቶም አንግባላቸው። ዛሬ የህዝባችን ዋና ጠላት ወረርሽኙ አይደለም። ይህን ተውሳክ በቅጡ እንዳንቋቋም ባለመብት እንዳንሆን ያደረገን ዘረኛው አገዛዝ ነው ዋናው ጠላታችን። ኮሎኔልን ደግፎ በሽታውን ለመቋቋም ፈልጎ ወይም የአባይን መብት ለማስከበር ተመኝቶ አብሮም ይሆን አይደለም። ለኢትዮጵያ ብልጽግናና ደህንነት ዘረኞቹ ብልጽግና ፓርቲ ባዮቹ እንቅፋት ናቸው። እርዳታ ብሎ ገንዘብ ሰብስቦ ለነሱ መለገስ በርቱ ተጠናከሩ ህዝብን ፍጁ ብሎ መደገፍ ነው። ለዚህም ነው በዚህ የተሰማሩትን የህዝብ ጠላቶች ፊት መንሳት ብቻ ሳይሆን ማንነታቸውን አጋልጦ ለህዝብ ፍርድ እንዲቀርቡ ማድረግ የሚገባው። ቢያንስ ወንጀላቸውንና ማንነታቸውን የምንረሳ ሊሆን አይገባም። ለነገሩ በተዋጣው ገንዘብ ክፍፍል ላይ እንደማንኛውም ሌባና ዘራፊ እየተባሉና እየተነታረኩ ናቸው። ፈንዱ ፈነዳም ተብሎባቸዋል። ወገናችንን እንጂ ጠላቶቹን ጨቋኞቹን አንርዳበት። አገሩን የሚወድ ኢትዮጵያን የሚያፈቅር ንጹህ ህፃናት ለስቃይና ረሃብ ተዳርገው ሲሞቱ ማየት የተቀጠጠው ወገን ሁሉ ጥቂቶች ወንጀለኞች ብዙሃኑን ህዝብ ሲገሉና ሲያሰቃዩ ማየት መገዛት የሰለቸው ዜጋ ሁሉ ምክራችንን ይስማ። ከህዝባዊ ትግል ውጭ ምንም መፍትሄ የለም። ትግልን ለመሸሽ ወረርሽኝም ምክንያት ሊሆን አለመቻሉን ከሆንግ ኮንግ እስከ ሚኒሶታ እየተካሄደ ያለው የህዝብ ተቃውሞ ትግል መረጃ ነው። በወረርሽኝ ከመሞት ለሀገር ታግሎ መስዋዕት የተቻለና የተቀደሰም ነው። የዴሞክራሲ ትግላችን ለእግራችን መብራት ለመንገዳችንና ህዝባዊ ጉዟችንም ብርሃን ነው። ዋናውና የመጀመሪያው ትግላችን ከዘረኛው አገዛዝ አንጻር ሆነን መገኘት ነው። ሰውነን ባይ ሙታኖችና ሽንፈተኞች ጨለምተኞች ትግላችንን ያደናቅፉ ዘንድ አንመቻቸው። ድል ለኢትዮጵያ ህዝብ ሀገር አድን ትግል ኢትዮጵያዊነት አቸናፊ ይሆናል። ውድቀት ለዘረኞችና ጭፍሮቻቸው።
የፍኖተ ዲሞክራሲ ሬዲዮ አድማጭና የፍኖተ ርዕይ ተመልካች ኢትዮጵያውያን በሙሉ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ዙሪያ ጥያቄዎች ካሏችሁ በስልክ ቁጥራችን 202-291-4217 በኢሜል አድራሻችን efdpu@aol.com እንዲሁም በፌስቡክ አድራሻችን ፍኖተ ዲሞክራሲ ፍኖተ ርዕይ ላይ ያድርሱን። የዩቲዩብ ገጻችንን ሰብስክራይብ፣ የፌስቡክ ገጻችንን ደግሞ ላይክ እና ፎሎ በማድረግ አዳዲስ ፕሮግራሞቻችንን መከታተል ትችላላችሁ። Oh, God, I got
ረታ አይ ረታ ምንጊዜም ባደን በግህታ ያደቡበት አገሩ በጡ የጓደኛ የጎረቤቱ የእናት አባት የዘመድ ፍቅር አይ ረታው ናፍቆት ትዝታ እስከ መቃብር እስከ መቃብር ልጆች ይጫወቱ ውሃ እየተራጩ በለመለመመስክ ከቶች ሲፈነጩ በተዋሪው ጫካ አፋት ሲያፋጩ ህይወት አዲስ ነበር የደስታ ምንጩ ይደበ በበለ ወዳጅ አገር ትዝታ አይ ረፋ ምንጊዜ ባደር በደስታ እቃው ሲሄዱ
ደቢዎች አምድ ፕሮግራም እናንተ ካድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። ውድ የፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ አዘጋጆችና አቅራቢዎች ጤና ይስጣችሁ። ካሰቃቂው ወረርሽኝ ይታደጋችሁ። በዛሬው ደብዳቤ ያገራችን የኢትዮጵያ ፖለቲካ ሁኔታ ላንዴና ለሁሌም የሚረጋጋበትን መንገድ እና አቅጣጫ ከዛሬ 50 ዓመት አንስቶ በኢሃፓ ሲመለከትና ሲተቆም እንዲሁም የህዝባዊ ትግሉ ስልትና እቅድ እያቀረበ ሲብራራና ሲያበራይ ዛሬ ላይ ደርሰናል። ውድ የፍኖተ ዴሞክራሲ አድማጮች ታሪክን አጋላብጡና አሁን አገራችን ያለችበትን የፖለቲካ ትርምስ በትኩረት አገናዝቡና ኢሃፓ ምስቅልቅሉን ያገራችን የፖለቲካ ሁኔታ ለመፍታት በየወቅቱ ያቀረባቸውን የፖለቲካ መፍትሄዎች አገናዝቡ። ለአንድ ሀገር የሚቀርብ የፖለቲካ መፍትሄ መጪ ትውልዶች የወደፊቱ ያገሪቱ አጠቃላይ ፖለቲካ፣ የኢኮኖሚና የማህበረሰብ ሁኔታዎችን በጽኑ አለት ላይ የሚያጠና በሁሉም የፖለቲካ ኃይሎች ስምምነት ላይ የተደረሰበት የመሰረት ድንጋይን መጣል ነው። ይህን የፖለቲካ የማዕዘን ድንጋይ ለመትከል በቅድሚያ ሁሉን የፖለቲካ ድርጅቶች ያሳተፈ ጉባኤ ማካሄድና የወደፊቱን የአገሪቱን የፖለቲካ ስርዓት ለመበየን እንዲያስችል ጊዜያዊ ህዝባዊ መንግስት ማቋቋም የግድ ይሆናል። ይህ ወደ ዴሞክራሲያዊ ህዝባዊ መንግስት የሚሸጋገር ድልድይ ነው። ኢሃፓ የአጤው መንግስት መውደቂያ በተቃረበበት ወቅት የአገሪቱን የፖለቲካ ሁኔታ ለማረጋጋት እንዲያስችልና መጪውን የፖለቲካ አካሄድ ለመደንገግ እንዲቻል በወቅቱ ከነበሩት የፖለቲካ ድርጅቶች፣ የሙያ ማህበራት፣ ከታዋቂ ግለሰቦች ወዘተ የተወከሉበት የህዝባዊ መንግስት ጥርጊያ አዘጋጅ ጊዜያዊ ህዝባዊ መንግስት እንዲቋቋም መሬት ነክሶ ታግሏል። አባላቱ ሰቆቃ ተቀብለው ለሀገራቸው ተሰውተዋል። ይህን ተጻሮ የቆመው ድርቅ አድርባዮችን በዙሪያው አሰልፎ የወታደር መንግስትን በጠመንጃ ኃይል አስፍኖ ያጼውን አምባገነንነት ስርዓት ደገመው። የትግራይ ገንጣይ ነኝ የሚለው ወያኔ በአሜሪካ የሰለላ ድርጅት በሲአይኤ ታዝሎ 4 ኪሎ ቤተ መንግስት ከመግባቱ በፊት ሊቋቋም የሚገባው ከሁሉም ድርጅቶች የተውጣጣ የሽግግር ጊዜያዊ ህዝባዊ መንግስትን በተመለከተ በኢሃፓ ሰፊና ጥልቅ ንድፈ ሐሳባዊ ትንተና መሰጠቱ የሚታወስ ነው። በቅርቡም የወያኔው ቡችላ ግዙፉን የፖለቲካ ጉዳይ እንደ መንገድ ማሻገር የመሰለ ግንዛቤ እንዲኖረው አድርጎ በማጣጣል የተናገረው ደደብ ነገር አይረሳም። ወደ ፍኖት አድማጮች ያገራችንን ወቅታዊና ተጨባጭ የፖለቲካ ሁኔታን እንድንረዳና ለህዝባዊ ዴሞክራሲያዊ ስርዓት መስረታ እንድንታገል በአይነ ህሊናችን እንድናገናዘብ ያደረገንና በወኔ እንድንበረታ ኃይል ሆነን ኢያፓን ማመስገን አለብኝና ክብር ምስጋናና ሞገስ ለኢያፓ ይሁን። በዚህ ወቅት አክራሪና ጽንፈኛ የኦሮሞ ቡድኖች አገር ለመበለት መንጫ ገጀራና መጥረቢያ እያስከተከቱ በሰሜን ሲመሰረት ሽፍታ ሚል መጣሪያ ተሰጥቶት የነበረውና ከአዲስ አበባ ጅብ ሌባ ተብሎ የተባረረው ወያኔ መቀበሪያው የሆነው የትግሬን መሬት በህዝብ ልጆች ደም እያቀላው ባለበት ጎንደርና ዙሪያው በባህር ጦር በወያኔ ጦር በኦዴፓ ጦር ተከቦ ባለበት አዲስ አበባ የህዝብን ደም አፍስሶ በጨለጡ የኦዴፓና ሸሪኮቹ ካድሬዎች በተጨናነቀችበት ደቡብ ኢትዮጵያ በዘር በጎሳ የንጹሃን ደም መሬቱን እያራሰ ባለበት የወያኔ ህገ መንግስት ሊወገድ በተቃረበበት የጽንፈኛ ቀሮዎች አገዛዝ የሚባለው ወደ ፍጹም ፈላጭ ቆራጭነት እያበጠ ባለበት አፋር ኦጋዴን ጅጅጋ ለድንበር ዘለል አሸባሪዎች ጥቃት እየተጋለጡ ባለበት ችጋርን እና ኮሮና ህዝብ እየገደሉ ባለበት ዘረኛው ቡድን ጦር ጠማሽ ሆኖ ግብጽ ሊገጥም ከሩሲያ ጋር የጦር ስምምነት በተፈራረበበት በፖለቲካ ትግል ስም እንደ ኩቲ ጭራ የሚቆሉ ፖለቲከኞች በፈሉበት ወዘተ ያገራችን የፖለቲካ ትግል አቅጣጫ የሚያመላክተንና የሚያስተግረን ኢያፓን መጠጋት አማራጭ የሌለው ነው። ለዚህ ወቅትም የፖለቲካ መፍትሄ ድንጋይ መፈንቀል ሳይሆን ጊዜያዊ ህዝባዊ መንግስት ማቋቋም ብቻ መሆኑን በአትኩሮት ማየት ይገባናል። መምህሬ የኔታ ጸጋዬ ገብረ መድህን ደብተራው በ1957 ዓ.ም ናስተማስለኪ በሚለው ረቂቅና ምጡቅ በሆነው ቅኔው ውስጥ እዚህ አሁን ላለንበት በጉልህ የሚስማማ አይመስለኝን ተቀስኩ። ጥንቱን የጅብ ጥላ ይደብት ነበረ አሁን ግን ጠባዩ እጅግ ተቀየረ አንደበቴን ዘጋው ልሳኔን አሰረ። የጅብ አብነቱ መስታግር ቶኖሳል ትክል እየጠፋ ምን ላይ ይደገማል ቆሽ ባለ ቁጥር ስንር በደበድ ተስገምግመን አለቅን ተተኩላ ጉድጓድ። በአቅሜ ይህን ቅኔ ተተረጉበው የጅብ የዘረኛ መፍትሄ በህብረት ታግሎ ጊዜያዊ ህዝባዊ መንግስት መመስረት ነው። መስታግርቱ ዘረኛ የተባለውን አጋንንት ማባረሪያው ህዝባዊ ዴሞክራሲያዊ መንግስት መመስረት ብቻ ነው። እንተባበር እንታገል ሲሉ ጸጋዬ ዶርዜው ከሽሮ ሜዳ ደብዳቤያቸውን አጠቃለሉ። ሰላም ፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ የደብዳቤዎች ፕሮግራም አዘጋጆችና እንዲሁም የፕሮግራሙ አድማጮች በሙሉ የነፍሰ ገዳይ ተባባሪና ቀይ ሽብርተኛ የነበረ ኢያፓ ውስጥ ገብቼ ነበርኩ ሲል ወንጀሉን ለመደበቅ ነው። በዚህ መንደርደሪያ ደብዳቤያቸውን ያደረሱን ማርቆስ አኔቦ ከአዋሳ ናቸው። ይህን ጽሑፍ እንድጽፍ ምክንያት የሆነኝ ኤፍሬም ማደቦ የሚባለው ግለሰብ ግንቦት 7 ቀን 2012 ዓ.ም ተመረጠ ከአንድ አፍታ ጋዜጠኛ ጋር ያደረገው ቃለ ምልልስ ወቅት ኢያፓንና ሌሎች ጉዳዮችን በሚመለከት ያነሳቸው ከእውነት የራቁ ጉዳዮች ናቸው። በቃለ መጠይቁ ወቅት ባነሳቸው ሐሳቦች ላይ አስተያየት ከማቅረቤ በፊት በደርግ የአፈና ፍርዓት ወቅት አየለ ጫሚሶና ኤፍሬም ማደቦ ፍራቱን በጆሮ ጠቢነት ወይም በደህንነት ሰራተኝነት ያገለግሉ የነበሩ በህዝብ ልጆች ላይ እስር እንዲፈጸም ያደረጉና በወቅቱ ሲምቦጎቦግ በነበረው የህዝብ ትግል ላይ ደንቃራዎች የነበሩ መሆናቸውን መጥቀስ ወዳለው አየለ ጫሚሶ የደርጉ ፍራት የመጨረሻዎቹ ወቅት ለፍራቱ በነበረው ታማኝነት የኢሰፋ አባል ሆኖ ያንድ ወረዳ አስተዳዳሪ ነበር። ወያኔ ስልጣን በያዘበት ወቅት ቅንጅት ውስጥ ገብቶ የወያኔ ሰላይ በመሆን የሰራና በ1997 ዓመተ ምህረት በተደረገው ምርጫ ወቅት የቅንጅት መሪዎች ወያኔ የፈጸመውን ህገወጥ እርምጃዎችን የድምጽ ስርቆት፣ ግድያ፣ እስርና ሌሎች በመራጩ ህዝብ ላይ የተፈጸሙ ዘርፈ ብዙ ወንጀል በመቃወማቸው ወያኔ እስር ቤት ሲያስገባቸው የድርጅቱን ስም ከወያኔ በኩል በተሰጠው ድጋፍ ይዞና ለወያኔ ታማኝ በመሆን እስካሁን አገልግሎት በመስጠት ላይ ይገኛል። ኤፍሬም ማዴቦም በሲዳሞ ክፍለ ሀገር ከመቶ አለቃ ተክሌና ከዘመዱ ከመቶ አለቃ ጴጥሮስ ገብሬ ጋር በመተባበር በአዋሳ ከተማ እና በአካባቢው የቀሽብር አፈጻሚ ሆኖ ደርግ ባስተጠገው ጠመንጃ ህዝብ ሲያሸብር የነበረ ግለሰብ ነው። የታጠቀው መሳሪያ ባርቆ በወቅቱ በዋሳ ይኖሩ በነበሩ ባንድ ግለሰብ ባንድ ግራቸው ላይ ጉዳት አድርሷል። በ1971 ዓ.ም ተመረጠ ወደ ሆሳና ከርቸዴ የሃፓ እስረኛ መስሎ የፈጸመው ከታች ገደጻል። የዚህን ሰው ቃለ መጠይቅ ሳዳምጥ የተናገረው በአብዛኛው ውሸት ነበርና ያንዳፍታ ጋዜጠኛ በመልሶቹ ላይ ተከታታይ ጥያቄዎችን አስከትሎለት ቢሆን ኑሮ የግለሰቡ ውሸት ፈጦ ይወጣ ነበር። በዚህ ጽሑፍ ትኩረት የማደርገው ጋዜጠኛው ሲጠየቅ ግለሰቡ በመለሰው ባንድ ጥያቄ ላይ ሲሆን ለሌሎች ጥያቄዎች መልስ ሲሰጥ ባነሳቸው ጉዳዮች ላይ ትንሽ ለማለት እነሆ እሳትን የፈጠርነው እኛ ነበርን ባለው ላይ ህዝቡን ሲያታልሉ የነበሩት እሳት ነጻ ሚዲያ ነው በማለት ውጭ ከነበረው ኢትዮጵያዊ ገንዘብ ሲዘርፉ የነበሩ መሆናቸውንና የግንቦት ሰባት ጦር የተመሰረተበት ዋናው ዓላማ ከህወሓት ወይም ከኢትዮጵያ ጦር አልነበረም፣ ሁላችንም ኢትዮጵያውያን ወንድማማቾች ነን፣ አስመራ የነበረው ኃይል ትንሽ ነበር፣ አብዛኛው 78000 የሚጠጋ ኃይል ኢትዮጵያ ውስጥ ነበር ያለውም የሚገርም ነው። ከወያኔ ጋር ጦርነት ለማይገጥመው ሰራዊት ነበር በትጥቅ ትግል ወያኔን አሸንፈን በስድስት ወር አዲስ አበባ እንገባለን በማለት ውጭ ከሚገኝ ኢትዮጵያዊ ካንዳንዶች በግለሰብ ደረጃ $500 ቅድሚያ የተደረገው። 78000 ጦር አገር ቤት የነበረው ምን ተግባር ፈጸመ? አሁንስ የት ነው የሚገኘው? የአርበኞች ግንባር ኢትዮጵያዊ በመሆኑ የግንቦት ሰባት ዛሬም ሆነ ትናንት ይተባበር የነበረው ኢትዮጵያን ከመጣሉ ኦነግ፣ ኦብነግ፣ ሲአን፣ ያፋር ወዘተ ድርጅቶች ነበር። ጋዜጠኛው ዛሬ የተገናኘንበት ቀን ግንቦት ሰባት ነው። እርሶ በግንቦት ሰባት የፖለቲካ አመራር ውስጥ ብዙ ቆይተዋል። ይህን በነበሩበት ጊዜ እንዴት ያስታውሱታል ብሎ ለጠየቀው የመጀመሪያው ጥያቄ ከመለሰው መልስ ላይ የተወሰኑትን በመውሰድ በግለሰቡ የውሸት ትርክት ላይ አስተያየቴን አቀርባለሁ። ግንቦት ሰባት ሲመሰረት ደስ ብሎኛል። ብሎገር ስለነበርኩ አንድ ጊዜ ጽሑፍ በመጻፍበት ወቅት ብርሃኑ ደወለልኝ። ለመጀመሪያ ጊዜ ብርሃኑ ሲናገር ያየሁት ቅልጅት አመራሮች በሰሜን አሜሪካ ውስጥ ባደረጉት ስብሰባ ወቅት ነበር። ንግግሩንም ወድጄው ነበር። ለሚጽፈውም ጽሑፎች ነጥቦች ወስድ ነበር። በምንም ፖለቲካ ድርጅት ውስጥ አልነበርኩም። የ16 እና የ17 ዓመት ዕድሜ እያለሁ ኢህአፓ ውስጥ ለትንሽ ጊዜ ገብቼ ነበርኩ። ብዙም አልቆየሁ፣ ቶሎ ነው የወጣሁት። የፖለቲካ ድርጅቶችን አልወዳቸውም ነበር። የማልወዳቸውም ራሳቸውን በሚወዱ ሰዎች የሚመሩ ፓርቲ በመሆናቸው ነበር። ለኔ እነቲም ለማ እስከመጡ ድረስ በኢትዮጵያ የነበረው የጎሳ አምባገነን ነበር። ከላይ የ16 እና 17 እድሜ በነበረበት ወቅት ኢህአፓ ውስጥ ለትንሽ ጊዜ ገብቼ ነበርኩ። ብዙም አልነበርኩም፣ ቶሎ ነው የወጣሁት ብሏል። የወጣበትን አመት ቢገልጽ ኖሮ በኢህአፓ አባላት ላይ ሲፈጸም የነበረው ወንጀል አይነት ትክክለኛ ቦታና እድሜውን ለማወቅ ይረዳ ነበር። የድሮ ከምባታና ሀዲያ ወራጃ ሆሳና ከተማ ነፍሰ ገዳዩና በሲዳሞ ክፍለ ሀገር ከነበረው ነፍሰ ገዳይ ከመቶ አለቃ ተክሌ ቼንቶ እንዲሁም ከመቶ አለቃ አሊ ሙሳ ጋር በመተባበር በሻሸመኔ ከተማና በአካባቢው በነበሩ ብዙ የኢህአፓ አባላትና የድርጅቱ ደጋፊ ኢትዮጵያውያን ላይ ግፍ ፈጻሚው ወንጀለኛ የመቶ አለቃ ጴጥሮስ ገብሬ የኢሰፓ ማዕከላዊ ኮሚቴ ተለዋጭ አባል ወደ አውራጃው አስተዳዳሪ ሆኖ ከተመደበ በኋላ በ1971 ዓ.ም የኢህአፓ አባላት የነበሩትን ወጣቶች በሆሳና ከተማ በሚገኙ ከርቸሌና በሌላ ቦታም አስሮ ብዙ ስቃዮችን ከኑሪ አበጋዝ ጋር በመሆን ፈጽሞ 36 የኢህአፓ አባላትን ባጆራና በጨጬ በገደለበት ወቅት ኤፍሬም ማዴቦና ሙሊጌታ ሱጌቦ በሆሳና ከተማ በሚገኘው ከርቸሌ እስረኛ መስለው ለተወሰነ ወራት እስር ቤት ውስጥ ነበሩ። በህዝብ ልጆች ላይ ግድያ ከመፈጸሙ በፊት በእስረኞች ላይ የስለላ ተግባር ፈጽመው ከእስር ተፈተዋል። ጠንካራ የኢህአፓ አባላትን በእስር ቤት ውስጥ ሲደረጉ በነበሩ ውይይቶች በማወቅ መረጃውን ለመቶ አለቃ ጴጥሮስ በመስጠት በህዝብ ልጆች ላይ በተፈጸመው ግድያ ተባባሪዎች የነበሩ ናቸው። ሁለቱም ግለሰቦች በወቅቱ በአውራጃው አልነበሩም። ከሌላ ቦታ እንዲመጡ አድርጎ ነበር መቶ አለቃ ጴጥሮስ ገብሬ ለስለላ ስራ የተጠቀመባቸው። የግለሰብ ነው ኢህአፓ ነበርኩ የግንቦት ሰባት አመራር ውስጥ ብዙ የኢህአፓ አባላት የነበሩ አዋቂዎች የነበሩበት ነው በማለት የኢህአፓን ስም ለማንሳት የዳዳው። የኢህአፓን ስም በማንሳት በድርጅቱ ላይ የፈጸመውን ወንጀል ለመደበቅ የሚያደርገው ጥረት ነው። ከላይ በሰጠው መልስ ላይ የብርሃኑን ንግግር ወድጃለሁ ብሏል። መውደድ ይገባሃል። አንተ በወሳና ከርቸሌ እስር ቤት የኢሃፓ አባላት ላይ ስለላ ፈጽመ እንዳስገደልካቸው የግንቦት ሰባት አለቃ ብርሃኑ ነጋም በድርጅቱ ሰራዊት ውስጥ በነበረበት ወቅት የድርጅቱን ደንብ ጥሶ ሰራዊቱን በመከፋፈልና ያማራር አባላትን የማስወገድና የማስገደል ተራ ላይ በመሳተፉ በወታደራዊ ፍርድ ቤት ቀርቦ ከሀገጽ በላይ ጽሑፍ ጽፎ ሌሎችን ጓደኞቹን የነበሩትን በማጋለጡና ጥፋቱን በማመኑ ፍርድ ቤቱ በይቅርታ ለቆታል። ከዚያም ከድርጅቱ ለመውጣት በመጠየቁ በሰላም ከድርጅቱ የተሰናበተ ሰው ነው። የሁለታችሁም በድርጅቱ ላይ የፈጸማችሁት ተግባር ከኢትዮጵያ ሕዝብ ላይ ከመትፈጸሙት ደባ አንጻር ዘመድ ከዘመዱ አህያ ካመዱ አይነት ነው። ማታለሉ ይቆም። ይሃባል ለቀቅ አድርጋችሁ በለምባዳችሁበትና በተካናችሁበት የሕዝብ ክህደት ጸረ ሕዝቡን ያበያገዛስ በሎሌነት አገልግሎት መስጠቱን ቀጠሉ። ለዚህ ድርጊታችሁ ደግሞ የጊዜ ጉዳይ ነው እንጂ ከኢትዮጵያ ሕዝብ የጃችሁን የምታገኙበት ወቅት ሩቅ አይሆንም። ወደ ግንቦት ሰባት የገባሁት አቶ ብርሃኑ ነጋ ከደወለልኝ በኋላ ነው ያለው እውነት አይደለም። እውነቱ ግን ከድርጅቱ ውስጥ ለመግባት የእጅ መንሻ እንዲሆን በአንድ ወቅት በኢትዮ ሚዲያ ድረገጽ ላይ ብርሃኑ ነጋን የሚያወድስ ጽሑፍ በማቅረቡ ነበር። ከግንቦት ሰባት በፊት የነበሩ የፖለቲካ ድርጅቶችን አልወዳቸውም ነበር። የማልወዳቸው ራሳቸውን በሚወዱ ሰዎች የሚመሩ ፓርቲዎች በመሆናቸው ነበር። ለኔ እነቲም ለማስከመጡ ድረስ በኢትዮጵያ የነበረው የጎሳ አምባገነን ነበር ያለውም ትክክል አይደለም። ወደ አስመራ ለስራ በሄደበት ወቅት የነበረበት ድርጅት ይፋ ነበር። ለምን መደበቅ አስፈለገ? ከዚያም በሰሜን አሜሪካ የደቡብ ኢትዮጵያ ህዝቦች ዴሞክራሲያዊ ህብረት ድጋፍ ኮሚቴ አባል ነበር። ለዚህ ማስረጃው ከ1997 ዓመተ ምህረት አገር አቀፍ ምርጫ ጉዳይ ጋር በተያያዘ ከትንሳኤ ሬዲዮ ጋር ያደረገው ቃለ መጠይቅ ነው። ከዚያም በሰሜን አሜሪካ የነበረውን የደቡብ ኢትዮጵያ ህዝቦች ዴሞክራሲያዊ ህብረት ድጋፍ ኮሚቴ አባላትን በመክዳት ነበር ወደ ግንቦት ሰባት የነጎደው። ይህም ትክክል አልነበረም፣ መገለባበጥ ነው። ኤትኒክ ዲክታተርሺፕ ወይም የጎሳ አምባገነን ምንድን ነው? በእውነት እነ ቲም ለማ ከመጡ አምባገነንነት የለም። ሰዎች በግፍ እየተገደሉ፣ የሰው ልጅ አስከሬን በሞተር ብስክሌት በከተማ ውስጥ እየተጎተተ፣ የሰው ልጅ አስከሬን በተወለዱበት አካባቢ እንዳይቀበር በኦሮሞ ጽንፈኞች እየተከለከለ፣ ከትውልድ ትውልድ ከሚኖሩበት ቀየ እየተፈናቀሉ፣ የሰው ልጅ እግር ወደ ላይ አንገት ወደ ታች ተደርጎ ተዘቅዝቆ እየተሰቀለ፣ በአብዛኛው ሴት የሆኑ የአማራ ተወላጅ ተማሪዎች ከደምቢዶሎ ዩኒቨርሲቲ ከአምስት ወራት በላይ በኦሮሞ ጽንፈኞች ደብዛቸው ጠፍቶ እያለ፣ ዴሞክራሲያዊና ሰብአዊ መብቶች እየተገፈፉ ባለበት ሁኔታ፣ የደቡቡ የወያኔ አሽከር ሽፈራው ሽጉጤ በእጁ ብዙ የህዝብ ደም ያለበት ስለ ወንጀሉ ሳይጠየቅ ለአብይ አሽከርና ታማኝ በመሆኑ በደቡብ ኮሪያ አምባሳደር ሆኖ ባለበት፣ በወያኔ የበላይነትና አምባገነንነት ዘመን ቢተው በላይ የደቡብ የበላይ ጠባቂ እንደነበረው አሁን በኦሮሞ ኦዴፓና ጽንፈኞቿ የአምባገነንነት ወቅት ከወያኔ ጋር በማበር የኦሮሞ ወገኖቻችን ላይ ፍጅት ፈጻሚውን አባዱላ ገመዳን በፈጸመው ወንጀል ተጠያቂ ሳይሆን የደቡብን ህዝብ ለመርገጥ የደቡብ የበላይ ጠባቂ በሆነበት፣ የደቡብ ዞኖችና ሌሎች አካባቢዎች የሚያቀርቡትን የመብት ጥያቄዎች ለማፈን ጦር ዘምቶ በሚገኝበት፣ በአማራው ህዝብ በተለየ መልኩ ልዩ ኃይል እንዳይኖር እንዳይደራጅ የአብይ ምስለኔ የክልሉ ፕሬዝዳንት ነኝ ባይ ዘርፈ ብዙ በደል በሚፈጽምበት፣ በአገሪቱ በሙሉ ለ28 ዓመታት በህዝብ ላይ በኢኮኖሚ በፖለቲካና በማህበራዊ ዘርፎች በደል ፈጻሚዎች የነበሩት የኢህአዴግ ካድሬዎች ሳይነኩ የብልጽግና ፓርቲ ተብዬ የአብይና ተላላኪዎቹ ወደ ስልጣን መወጣጫ መሰላል ድርጅት አባል ሆነው ባሉበት ሁኔታ የኢትዮጵያን ህዝብ የስልጣን ምንጭ የሚያደርገውን ሁሉንም ድርጅቶች፣ የሃይማኖት መሪዎች፣ ታዋቂ ግለሰቦች፣ የሙያና የሲቪክ ማህበራት በምርጫ በሚወከሉበት የሽግግር ጉባኤ የሚመሰረተውን የሽግግር መንግስት በመቃወም በህዝብ ያልተመረጠው ኮሎኔል አብይ የትም አገር ታይቶ በማይታወቅ የሽግግር ስርዓት አሰራር እኔ ያሻግራችኋለሁ ብሎ የህዝብ መብት ለመርገጥ ያስደነገገውን የአስቸኳይ ጊዜ አዋጅን በሚጠቀምበት ሁኔታ ለ27 ዓመታት በኢትዮጵያና በህዝቧ ላይ ከፍተኛ ግፍ የፈጸመው፣ ዴሞክራሲያዊ መብቶችን ያፈነው፣ አገሪቱን ያለ ድንበር ያስቀረው፣ ሀብት የዘረፈው፣ ዜጎችን በዘር የከፋፈለው ግንቦት 20 ቀን በ1983 ዓመተ ምህረት አዲስ አበባ በመግባት ነበር። ይህን አገራችን በጨለማ ውስጥ የገባችበትን ቀን የሰላምና የዲሞክራሲ ቀን በማለት አታላዩ ኮሎኔል በኢትዮጵያ ህዝብ ቁስል ላይ እንጨት በሚሰድበት በአሁኑ ወቅት እንዴት ሆኖ ነው የአብይ አምባገነንና ዘረኛ አገዛዝ እነቲም ለማ ዴሞክራት ሆነው የተገኙት? በጣም የሚገርም ውሻ በበላበት ይጮሃል አይነት አስተያየት ነው። ትርፉ ትዝብት ነው። የለመዳችሁት ከህዝብ ጠራቶች ጋር አብሮ መስራትና መገለባበጥ ነው። አብዛኛዎቹ በህዝብ ስም የሚነግዱ ድርጅቶች ኢዜማ፣ የያፓን ስም ሰራቂ አንጃና ሌሎች ኢትዮጵያን ለመበታተን የህዝቧን አንድነት ለማናጋት ወያኔና ተለጣፊዎቹ ያዘጋጁትን ህገ መንግስት ተብዬ ህጋራዊትን ደግፈው ቆመዋል። አምባገነኑን ዘረኛና ጽንፈኛ አገዛዝ ጠንካራ መንግስት ነው ማለት ህዝብን ክደው ጥብቅና መቆም ጀምረዋል። የሽግግር መንግስት ሲሉት የነበረውን ትተው ጥያቄውን ለማስቀረት ከአምባገነኑ ኮሎኔል ጎን ተሰልፈዋል። የኢትዮጵያ ህዝብ እነዚህን በስሙ የሚነግዱትን የትግል ጠሮች ለይቶ በማወቅ ከሴራቸው ራሱን አግሎ ትግሉን መቀጠል ይኖርበታል። የኢትዮጵያ ህዝብ ያቸንፋል። የሽግግር መንግስት ይመስረት። በጃቸው ደም ያለባቸው መጠየቃቸው አይቀርም ሲሉ መልእክታቸውን ያደረሱን ማርቆስ አኔቦ ከአዋሳ ናቸው። ጸረ ኢትዮጵያና ጸረ ህዝቡ ወያኔ ወደ ስልጣን የወጣበት ያ የተረገመ ግንቦት 20 ሲመጣ ዘረኞቹን ልጆች እያሉ የህዝብን ቅስም ሊሰብሩ ይተጉ የነበሩትን እነ ፕሮፌሰርን መነጊዜም አነረሳቸው።
አድማጮቻችን ተከታዩን ሰፋ ያለ ደብዳቤ የላኩልን ዳግማዊ አደፍርስ ናቸው።
በህዳር ወር 2008 ዓመተ ምህረት የተላለፈ
ዳግማዊ አደፍርስ ከዚህ ቀደም በፕሮፌሰር መስፍን ወልደ ማርያም የተደረሰውን መጽሐፍ ተስተማረና ተጣፈ በሚል ርዕስ ግምገማ አቅርበው የነበሩ ናቸው። የዛሬው ደብዳቤያቸው ርዕስ ደግሞ የእንቲጮ ፕሮፌሰር ሲፈናጠር እንደ ፌንጣ።
እኔ ራሴ ቤተሰቤ ብዙዎቹ ከአድዋ ከእንትጮ ነው። እንደዚህ ብለን ቋንቋውን አለመናገራችን እና ምን አለማለታችን እና እንጂ ተያያዝነን።
የእንትጮ ፕሮፌሰር ሲፈናጠር እንደ ፌንጣ። የዚህ ጽሑፌ ምክንያት ባለፈው ሳምንት መገባደጃ ላይ አንድ የሬዲዮና ቴሌቪዥን ጣቢያ እንደ ልማዱ መስፍን ወልደ ማርያምን መጽሐፍ ጻፈ በሚል ምክንያት ለቃለ ምልልስ አቀረብ ነው ብለው ያንኑ መያዣ መጨበጫ የሌለው የስድብ ናዳ ካንዱ ጫፍ ወደ ሌላው እየተስፈነጠረ እንዲያሽጎደጉድ ማድረጋቸው ነው። ያ ለውድ አገሩና ለውድ ወገኖቹ መልካም ምኞትን ሰንቆ ታግሎ ስንት ሳይከፍሉ መስዋዕትነትን የከፈለ ትውልድና አርበኛ ዜጋን ሲሰድብ የነበር ሰው አቅርበው አሁን ደግሞ መላውን ህዝብ አስሞለጩት። ይህ ለከት የሌለው ፕሮፌሰር ነኝ ባይ የኢትዮጵያ የመሬት ስር ቤት እስከዛሬም ድረስ ያልተስተካከለ አርሶ አደሩን ለዘመናት በመሬት አልባ ገባርነትና ጭሰኝነት አበሳውን እንዳላበላውን በአምራችነቱ ላይ ከፍተኛ ጫና እንዳልነበረው ሁሉ ከወሎ እስከ ኢሉባቦር ጥናት አድርጌ ገበሬው በርከት አርጎ የማያመርተው ከፍ አርጎ ለባለ መሬቱ ላለመክፈል መሆኑን ደርሼበታለሁ ያለና መላውን የኢትዮጵያ አርሶ አደር በልግመኝነት ለመወንጀል ትንሽም ይሉኝታ ያላደረበት ነው። ብዙ ብዙ የሚላቸውን አስተዛዛቢ ነገሮች ማንሳት ይቻላል። ባንድ ወገኔ ሰሜን ሸዋ በሌላው ወልዲያ ነኝ ሲል በደንብ ተደምጦ ሳያበቃ በቅጽበት ተስፈንጥሮ እኛ ከአድዋ እንቲጮ ነን ያለስ አይደል? ሆኖም ግን በዚህ ጽሑፌ ላይ ማንሳት የፈለግኩት ይህን አይደለም። ዋናው ልሄድበት የፈለግኩት በዚህ የሰሞኑ ጥያቄ መልስ ላይ የ1966 ዓመተ ምህረት የመርማሪ ኮሚሽንን በሚመለከት ያደረገው መቀላመድ ላይ ነው። ከሁሉም በጣም ያስደነቀኝ ዶክተር ፕሮፌሰሩ እንትጫዊ አይኑን በጨው አጥቦ ደርግ የመርማሪ ኮሚሽኑን በማቋቋሙና ስራውን በመቆጣጠሩ ላይ ምንም ሚና ያልነበረው ለማስመሰልና ያንን ኮሚሽን የአጼው መንግስት የሾመው አድርጎ ሞስሶ ለማለፍ መሞከሩ ነው። ለነገሩማ ይህንን ሰው መድረክ ሰጥተው የሚያቀባጅሩት ጋዜጠኞች በወቅቱ ያልነበሩ ከመሆናቸው በላይ ለእንደዚያ ያለ ጥያቄና መልስ በቂ ምርምርና ዝግጅት የማያደርጉ መሆናቸውን ለሚያሳይ ደረጃ የሚዘጋጁ በመሆናቸው የነርሱን ሞሳ ብሎና ሸውዶ ማለፍ ስለሚችልበትና ሁሉም በወቅቱ ያልነበረ የነበረው ሁሉ ደግሞ ያለቀ ወይም ያሁኑ ትውልድ ደግሞ ለጥናትና ምርምር ፍላጎቱ የሌለውና የጋቱትን ሁሉ የሚጋት ነው ተብሎ የተባለ በሚያስመስል ድፍረት መሸምጠት የተቆራኘው ሆነ። እነዚህ ጋዜጠኞች ተጎህና ለሙያው ክብር ያላቸው ቢሆኑ ኖሮ ለእንዲህ አይነቱ ጥያቄና መልስ በተለየ ከእንዲህ አይነት ዋሾና አወዛጋቢ ሰው ጋር ለማድረግ ሲወጥኑ በቂ ቅድመ ዝግጅት ማድረግ በተገባቸው ነበር። ያንን ለማድረግ ደግሞ ብዙም ሳይጓዙ እዚያው ካፒቶል ሂል ላይብረሪ ኦፍ ኮንግረስ ብቅ ቢሉ ከበቂ የጽሑፍ መረጃዎች በተጨማሪ የነ መስፍን ወልደ ማርያም የምርመራ ኮሚሽን ምርመራውን ያካሄደበት የነበረበትን ዘግናኝ እና አሰቃቂ የሆነውን ድምጽ ቀጂ ከድምጽ ማህደር ያገኙ ነበር። ታዲያ ምን ያደርጋል? ይታደሉታል እንጂ አይሸምቱት። ለነገሩማ አሁን ሳይው አብዛኞቹ እሱ ያስተማረንና የመለመለን ብለው የሚመጻደቁ አይደል? በቅርቡ ያ ትውልድ የኔን ትውልድ ፍራት አጋባበት ብሎ ያለ የቀጠር ጋዜጠኛ ጽሑፍ አገኘን ብለው ድምጻቸው ጣሪያ ሲነካ ከፍ አርገው አንብበው ልቤን በሳቅ ሊያፈነዷት ሳል ነበር። ለማንኛውም ሊያደባ ያንቀላፋ ቢቀሰቅሱት አይሰማም ተብሏልና ለጋዜጠኞቹ እንኳን ባይሆን ለአንባቢዎችና አድማጮች ማመሳከሪያ ይሆን ዘንድ በወቅቱ አዲስ አበባ የነበረ የአሜሪካን ኤምባሲ ባልደረባ ለአሜሪካ የውጭ ጉዳይ ጽህፈት ቤትና በተለያዩ በመስራቅ አፍሪካ ሀገራት ውስጥ የሚገኙ ኤምባሲዎች የላከውንና በዩቲሊክስ ሰነድ ይፋ የሆነውን የኬብል መልእክት መረጃ ድረገጽ ላስቀምጥ። ይህን ነው እንግዲህ መስፍን ችክ ድርቅ ብሎ የሾመኝ ያጤው መንግስት ነበር የሚለው። ሐምሌ 1966 ዓመተ ምህረት ላይ ያጤው መንግስት ያለ ይመስል ፓርላማው ነው? ፖሊስ ሰራዊት ነው? ክብር ዘበኛው ነው? ማን ያልወከለና ያልሰየመ ነበር? ማን እንደወከላቸው ሳይታወቅ እነ ሁሴን እስማኤል፣ አቶ ለማ ጉተማና ሌሎችም ገብተውበታል። ይህንን ኮሚሽን በማቋቋም የፓርላማው ስልጣን የጎላ በነበርና ደርግ ምንም እጁ ያልዘፈቀበት ቢሆን ኑሮ መስከረም 2 ቀን 1967 ዓ.ም በወታደሮቹ አዋጅ የአጼው ንግስና ሲደመሰስና ለረፍት እንደወጣ ሳይመለስ በዚያው አዋጅ የፈረሰው ፓርላማ ሲበተን የኮሚሽኑ ሁሉና በምንም አይነት ህጋዊ መስፈርት መቀጠል አልነበረበትም። የኮሚሽኑ መሰንበት ተፈጣሪነቱም ሆነ ተጣሪነቱ በማን ለማን እንደሆነ ለጋዜጠኞቹና ለፕሮፌሰሩ ባይታያቸው የሆነ ችግር አለ ማለት ነው። ልቀጥል። አሁን ደግሞ የትርጉም ስራው ትልግባና በአንድ ሌላ ድረገጽ ላይ ያገኘውትና በወቅቱ የነበረውን ሁኔታ ቆልጭ ባለ መልክ ያሳያልና ተርጉም የላቅረብ። በትርጉም ስራው መልእክቱን ካዛባሁኝ ሙሉ ኃላፊነቱን ወስጄ እግረ መንገዴንም የጽሑፉን አቅራቢዎች ተገቢውን ይቅርታ ጠይቄ ራሴን ለማረም እጥራለሁ እንጂ በፍጹም አልታበይም። እውቀት አንጻራዊ ነው ያለው ማን ነበር? ለማንኛውም ትርጉሙ እንዲህ ይከተላል። ጉራ ብቻ የአጼውን የቀድሞ ባለስልጣናት ለመመርመር የተፈጠረው የ1966 ዓመተ ምህረት መርማሪ ኮሚሽን ግንቦት 30 ቀን 2008 ዓመተ ምህረት ተጻፈ። 1966 ዓመተ ምህረት ለኢትዮጵያ የአዲስ ዘመን ምዕራፍ መክፈቻ ዓመት ነበር። የአጼው መንግስት ደርግ ተብሎ በዝቅተኛ ወታደራዊ መኮንኖች የተዋቀረና ኋላ ኋላ ላይ ጥቁር ስታሊን ተብሎ ይጠራ በነበረው በኮሎኔል መንግስቱ ኃይለ ማርያም በተመራ ስብስብ ተተካ። ቀጥሎም ደርጉና የግድያ ስኳዶቹ በአገሪቱ በፍጹም ታይቶ በማይታወቅ ሁኔታ በደም የጨቀየ ዘመንን አስቆጠሩ። ስልጣናቸውንም በቀድሞው የአጼ ባለስልጣናት ላይ በማተኮር ሀብለው ጀመሩት። ደርጉ በአንድ ወገን ባለስልጣናቱ ፈጸሙ የሚባልን አስተዳደራዊ ጥፋት የሚያጣራ ኮሚሽን እንዲቋቋም እያደረገ፣ በሌላ በኩል እዚያው በዚያው ወንጀለኞች አድርጓቸው በባለስልጣናቱ ላይ አሉታዊ ፕሮፓጋንዳውን ያስነካው ገባ። በዚህ ጊዜ የመስፍን ወልደ ማርያምና የበረከት ሀብተ ስላሴ በቀላሉ ተሽሎክልከው በኮሚቴው ውስጥ መግባትና ሊቀ መናብርት መሆን ብዙዎቹን ያስገረመ ክስተት ነበር። በረከት ሀብተ ስላሴ ከአጼው የቀድሞ ባለስልጣናት አንዱ የነበረ ሲሆን ያሁኑ ፕሮፌሰር የያኔው አቶ መስፍን ወልደ ማርያም የአዲስ አበባ ዩኒቨርሲቲ የጂኦግራፊ አስተማሪ ነበር። ምንም ያሰያየማቸው ሁኔታ እስከዛሬም ድረስ ግልጽነት የጎደለው ቢሆንም የታሳሪዎቹን ቤተሰብ አባላት ጨምሮ ብዙዎች የምርመራ ስርዓቱ አካሄድና የሊቃነ መናብርቱ አያያዝ ሚዛናዊና ተገቢውን ክብር በተላበሰ ሁኔታ ይከናወናል የሚል እምነት አሳድረው ነበር። ሆኖም ግን ምን ያደርጋል? ከሆነው ነገር በከፋ ሁኔታ ተሐቅ የተጣላ ሁኔታን መከሰት ማሰብ አይደለም ማለምም እንኳ ቢሆን ያስቸግራል። ያኔ የታየውን ሁኔታ መግለጽ የሚቻለው ሊቃነ መናብርቱ በቅናት በቂም በቀልና ደርጉን በማስደሰት ላይ ባተኮረ ስንኩል ሊና የታጨቀ ግላዊ አጀንዳ ነበራቸው በማለት ነው። ሊቃነ መናብርቱ አንዳችም ይሉኝታ ይባል ነገር አልነበራቸውም በሚያስብል ደረጃ የታሳሪዎቹና የቤተሰቦቻቸው የተባለ ነገር ወንበሮች፣ ጠረጴዛዎችና ልብሶቻቸው ሳይቀሩ ነበር እንዲያስመጡ ሲያዝዟቸው የነበሩት። ከጸሐፌ ትእዛዝ አክሊሉ ሀብተወልድ ጀምሮ ሁሉም ታሳሪዎች ለማዋረድ በታቀደ ሁኔታ አንገት ደፍተው በሊቃነ መናብርቱ ፊት እንዲመላለሱ ተገደዱ። የምርመራ ስልታቸው፣ የአጠያየቅ ዘዴያቸውና የድምፅ ግነት የታሳሪዎቹን ዕድሜና አገልግሎት ዘመን በጭራሽ ምንም ታክል ግምት ውስጥ ባልጨመረ መልኩ ሆን ተብሎ ለማዋረድ የታቀደ አይነት ነበር። የዚያ ሁሉ ዓላማም የባለስልጣናቱን በጎ ስራዎች ሁሉ ለማጣጣልና የአጼውን ዘመን ክንዋኔዎች ለማራከስ ነበር። ሊቃነ መናብርቱ በአንዲት ምሽት ቅጽበት የደርጉ ተናካሽ ውሾች ሆነው አረፉት። እንዲያ ያለ ባህሪና ድርጊት ከነ መንግስቱ አይነቱ የሚጠበቅ ነገር እንጂ በረከት ሀብተ ስላሴንና መስፍን ወልደ ማርያምን ከመሰሉ እያንዳንዷ የሚሏትና የሚያደርጓት ሁሉ የቀድሞ ባለስልጣናቱንና የቤተሰቦቻቸውን መጻኢ ዕጣ ፈንታ ለመወሰን ከፍተኛ አስተዋጽኦ እንደሚኖረው ይረዳሉ ተብለው ተጠብቀው ከነበር ሰዎች የሚጠበቅ አልነበረም። ከዚያም በላይ አንደኛው የምርመራ ዘርፍ ነው ተብሎ ታሳሪዎቹ ቤተሰቦቻቸው ሳይቀሩ ያለ የሌለ ንብረታቸውን የሚዘረዝሩበት ቅጽ ተዘጋጅቶ እንዲሞሉ ተገደዱ። ነገሩማ የቀድሞ ባለስልጣናቱን ሌባ ብሎ በህዝብ ዘንድ ለማሳጣት በደርግና በሊቃነ መናብርቱ ታቀዶ የተከናወነ የህዝብ ግንኙነት መተጣጠፍ መሆኑ ነው። በርግጥም ደርግና ኮሚሽኑ በእነዚህ ቅጾች አሞላልና በመርመራው ክንዋኔ ወቅት ሲያካሂዱ በነበሩት ያጣየቅ ዘይቤና ምላሾች የተጋጋለ ሞቅ ሞቅ የመፍጠር ጥበቡ ተሳክቶላቸው ነበር። በዚሁ ድርጊትም ዶክተር በረከትና አቶ መስፍን እንደና አክሊሉ ሀብተወልድ ያሉ አቅማቸው ከሚችለው በላይ ሲሰሩ የነበሩ ባለስልጣናቱን የማዋረዱ ሥራ እንዳቀዱት ተከናወነላቸው። በዚያ ቆሃን ቀጥሎ ህዳር 14 ቀን 1967 ዓ.ም ተመረጠ። ባለስልጣናቱ ታግረው ከነበሩባቸው የእስር ክፍሎች ስማቸው በወታደሮች እየተጠራ የወጡ 60 ሰዎች የዚያኑ ምሽት ተረሸኑ። የመንግስቱ ትዝታዎች በሚል ርዕስ የተጻፈ መጽሐፍ ውስጥ የቀድሞ ፕሬዝዳንት መንግስቱ ኃይለ ማርያም በሰጠው የጥያቄዎች መልስ ላይ ምርመራው እንዴት እየተካሄደ ነው ብለን ብንጠይቃቸው እናንተ ያዛችሁት ጠመንጃኮ እኛ ከያዝነው ብዕር ይበልጣል ብለው ሊቃነ መናብርቱ የፍጅቱን መደላድል መሰረት ጣሉልን። በአሜሪካ ግቢ ቋንቋ ሲነገር ደግሞ ወስውሰውናል ይላል። መንግስቱ አለ የተባለው ነገር ግምት ተሰጠውም አልተሰጠው የነዚያ ሊቃነ መናብርት አድራጎት በነዚያ በተረሸኑትም ሆነ ከዚያ በኋላ ለረጅም ዓመታት በእስር በማቀቆት ባለስልጣናት ዕጣ ፈንታ በመወሰኑ ጉዳይ ላይ የጎላውን ድርሻ እንዳበረከተ ሊካድ የሚችል አይደለም። መቼም አንዳንዴ የሰው በተለይም የያኔው አይነት ድርጊት ክፉ ኮሚሽንን የመራ አይነት ሰው መገለባበጥ አስገራሚ ነው። መስፍን ወልደ ማርያም እነዚያን ተከላካይ አልባ የቀድሞ ባለስልጣናት ሲያሰቃይ እንዳልነበረ ሁሉ የኢትዮጵያ ሰብአዊ መብት ጉባኤን ኢሰመጉ አቋቁሞ የሰብአዊ መብት ተከላካይ ሆነና ኢሰመጉን ባስገራሚ ሁኔታ መራው። ያ ሁሉ አልፎ ደግሞ የደርግ ዘመን አብቅቶ የደርጉ ባለስልጣናት የክስ ሂደት ይካሄድ በነበረበት ወቅት መላውን አገራጃይ ባሰኘ ሁኔታ በተከሳሾቹ አንጻር ይካሄድ የነበረው የፍርድ ሂደት ተቋርጦ በነጻ ይለቀቁ ዘንድ ጠየቀ። ይህ አንዳንዶች የፖለቲካ ሸክም ብለው የሚጸየፉት መስፍን ወልደ ማርያም አሁን ደግሞ ቀስ ተደመና በሚል ስም ገዢውን ፓርቲ እቃወማለሁ ያለ የፖለቲካ ፓርቲ ከፍተኛ አመራር አባል ሆኗል። ያንን ሆን ተብሎ የአጼውን መንግስት ባለስልጣናት ለማዋረድ ተቋቁሞ የነበረን ኮሚሽን የመራው መስፍን ወልደ ማርያም አሁን ተገልብጦ የአጼውን መንግስት ሲያሞጋግስ ይታያል። የአጼው መንግስት ከፍተኛ ግምት ያላቸውን ነገሮች አከናውኗል። ተከትለው የመጡት መንግስታት ሥራዎች እንኳን አይስተካከሉትም ሲል እየተደመጠ ነው። ልብ በሉ፣ ያኔ እነ ጻፌ ተዛዝ አክሊሉ ሀብተወልድን ሲያበሻቀጥ በነበረ ጊዜ ቅንጣት ታክል እንኳን ይህ ሀቅ አይታየውም ነበር። ዛሬ የአጼው መንግስት በህዝብ ዘንድ በበጎ መወሳት ሲጀምር ይህ ካፈተብኝ አደር ባይ ባዲሱ ባቡር ላይ ቢሳፈር ቢንጠራጠል ማንም መገረም የለበትም። ምን ያህል ሊደባብቁት ቢከጅሉ ታሪክ ሁሌም ራሱን ገልጾ የሚያሳይበት አስገራሚ ወቅቶች አሉት። እና ምንም አክሊሉ ሀብተወልድና የሥራ ተጓዳኞቹ ካለፈው ዓመታት ቢቆጠሩም ያደረጉት ሆነ የተደረገባቸው በተለይም በዚያ ክፉ የሆነ የመርማሪ ኮሚሽን የደረሰባቸው ሰቆቃ ለሁሌም ሳይረሳ ይኖራል። የትርጉሙ መጨረሻ ሐቁ ይህ ነው፣ እንደ ምንጩሃ ጥርት ያለው ሐቅ። ሌላው በሺ መጽሐፍ ቢጠርዙት ምንም ሚዛን የማያነሳ ገለባ ነው። ገለባ ደግሞ የህዝብን ትግል የማደናቀፍ ተልእኮው እዚህ ግባ የሚባልም አይደለም። በዚህም ዳግማዊ አደፍርስ ደብዳቤያቸውን አጠናቀዋል። ጉራ ብቻ የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃለላል። ሳምንት አርብ እስከምንገናኝ ደህና ቆዩን።
Ha ha ha.